Go. Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። በመስተንግዶና በአሽከርካሪነት ከመስታወት አረጋው ጋር በጋቢና አብረናችሁ እንቆያለን።
ሰላም እንደምን አመሻችሁ። የምሽት እናስታውቃችሁ፣
በደግ አመራር ቦታ ጉልህ ስፍራ የነበራቸው አቶ በረከት ስምኦን ከኢትዮጵያ ፖሊሲ ጥናት ምርምር ማዕከል የኢንዱስትሪ ዘርፍ መሪ ሚኒስትርነታቸውና ከኢትዮጵያ ንግድ ባንክ የቦርድ ኃላፊነታቸው ለመልቀቅ ጥያቄ ማቅረባቸውን ምንጮች ለአሜሪካ ድምጽ ሬዲዮ ገለጹ።
እንዶ ከየሚዲያ እናንተም እንዳያያችሁ የሚናፈስ ወሬ ካልሆነ በስተቀርና የእውነት መሆኑን ምን የደረሰ ነገር የለም።
የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ዜናውን ከመገናኛ ብዙሃን ከመስማታቸው ውጪ የተረጋገጠ መረጃ ለቢሮአቸው አለመድረሱን ተናግረዋል።
በፍትህ ጋዜጣ አዘጋጅነቱ በጻፈው ጽሁፍ ክስ ቀርቦበትና የሶስት ዓመት እስራት ተፈርዶበት በዝዋይ ማረሚያ ቤት በእስር ላይ የነበረው ጋዜጠኛ ተመስገን ደሳለኝ በትላንትናው ዕለት ከእስር ተለቆ ከቤተሰቦቹ ጋር ተቀላቅሏል።
እናቴ እድሜዋ የገፋ ነው፣ ከሰባ ዓመት በላይ ሆናለች እና በዚህ ሶስት ዓመት ውስጥ ምንም ነገር ሳይፈጠር ተፈትቼ እሷም በደህና ማግኘት
ተመስገንን እንኳን ለቤትህ ለቤተሰቦችህንም ለማየት አበቃህ እንላለን። ሙሉ ቃለ መጠይቁን ይዘናል።
በዋሽንግተን ዲሲ እና አጎራባች ግዛቶች ሜሪላንድ እና ቨርጂኒያ ነዋሪ የሆኑ ቁጥራቸው ከ350 በላይ የሚሆኑ ኢትዮጵያውያንና ኤርትራውያን በጋራ የጡት ካንሰር ህሙማንን በማሰብ የአጭር ርቀት ሩጫና የእግር ጉዞ ከትላንት በስቲያ ቅዳሜ ዕለት አካሂደው ነበር።
ታሙቅ ከመማቀቅ አስቀድሞ መጠንቀቅ የሚለውን አላማ ማንም ሴት ልጅ ራሷን መፈተሽ።
በቨርጂኒያ አሌክዛንድሪያ ከተማ በተካሄደው የእግር ጉዞ ላይ የተገኙ ተሳታፊዎችና ህሙማኑን ነበር ያስደመጥናችሁ። ሁሉንም ቆየት ብለን የምንመለስበት ይሆናል።
ጊዜ ከበቃን ደግሞ ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ቀዳሜ ለት ሶማሊያ መዲና ሞቃዲሾ ውስጥ ቢያንስ 276 ሰው የተገደሉበትን ከባድ የቦምብ ፍንዳታ የጽንፈኛ ቡድን አልሸባብ የቀድሞ መሪ አወገዘ። የቀድሞ የአልሸባብ ምክትል ኤሚር የነበረው ሙክታር ሮቦ ዛሬ ሰኞ ለቁስለኞች ደም ለመለገስ በተገኘበት በሞቃዲሾ መዲና ሆስፒታል በሰጠው ቃል ጥቃቱ እጅግ አሳዛኝ አረመናዊ ተግባር ነበር ሲል ገልጾታል። ጥቅስ ይህ ተግባርን የፈጸሙ እጃቸው ያለበት ሁሉ የሙስሊም ደም ማፍሰስና ንስሐ መግባት አለባቸው፣ ንጹሃንን ገድለው ገነት አይገቡም ብሏል። ለዚህ በሶማሌ ታሪክ በአንድ ቦምብ ፍንዳታ በተገደሉ ሰዎች ብዛት ከምንጊዜውም የከፋ ለሆነው ፍንዳታ ኃላፊነት የወሰደ ወገን የለም። የሶማሌ መንግስትና የሽብርተኝነት ጉዳይ ባለሙያዎች ግን የአልሸባብ ስራ እንደሆነ አጥብቀው ያምናሉ። የሶማሊያ መንግስት የሶስት ቀን ብሔራዊ ሐዘን እንዲያደርግና የሀገሪቱ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብም አውጇል። የሶማሊያ ፕሬዚዳንት አብዱላሂ ፈርማጆ ጥቃቱን አረመኔያዊ ሲሉ ገልጸውታል። በዋሽንግተን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጥቃቱን በእጅጉ ያወገዘው ነው።
እንግዲህ የዛሬ የያዝንላችሁ ዜና ቀጣዩ ደግሞ አፍጋኒስታን ውስጥ በታሊባኖች ተማርኮ ለአምስት ዓመታት ቆይቶ በእስረኛ ልውውጥ የተለቀቀው የዩናይትድ ስቴትስ ጦር ሰራዊት 50 አለቃ ሳጅን ቦ በርግዳል ምድቡን ጥሎ ሲሄድ ጓዶቹን ለአደጋ አጋልጧል ተብሎ በተመሰረተበት ክስ ጥፋተኛ ነኝ ሲል አመነ። ሰሜን ካሮላይና ሮበርት ፕራክ ክፍለ ጦር ዛሬ ሰኞ ባስቻለው የጦር ፍርድ ቤት የቀረበው በርግዳል በጠላት ፊት ምድብ ጦርን ጥሎ በመሄድና በባህሪ ጉድለት የቀረቡበትን ክሶች ጥፋተኛ ነኝ ሲል አምኗል። የጠባይ ጉድለት የሚለው ክስ እስከ እድሜ ልክ እስራት በሚደርስ ፍርድ ሊያስቀጣ የሚችል ነው።
የዩናይትድ ስቴትስዋ የካሊፎርኒያ ግዛት ለበርካታ ቀናት የእሳት ቃጠሎ ከተመቱት ወረዳዎች ለቀው እንዲወጡ ከተደረጉት ብዙዎቹ ነዋሪዎች ወደ አካባቢያቸው እንዲመለሱ ተፈቅዶላቸዋል። በስተመጨረሻም የኢራቅ የጦር ሰራዊት አጨቃጫቂዋ ኪርኩክ ከተማ በስተሰሜን ያለው ቁልፍ የአየር ሰፈርና የአውሮፕላን ጣቢያ መቆጣጠሩን ገለጸ። የምሽቱ ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዚአብሔርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
በኢህአዴግ አመራር ቦታ ጉልህ ስፍራ የነበራቸው አቶ በረከት ስምኦን ከኢትዮጵያ ፖሊሲ ጥናት ምርምር ማዕከል የኢንዱስትሪ ዘርፍ መሪ ሚኒስትርነታቸውና ከኢትዮጵያ ንግድ ባንክ የቦርድ ኃላፊነታቸው ለመልቀቅ ጥያቄ ማቅረባቸውን ምንጮች ለአሜሪካ ድምጽ ሬዲዮ ገለጹ። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ዜናውን ከመገናኛ ብዙሃን ከመስማታቸው ውጪ የተረጋገጠ መረጃ ለቢሮአቸው አለመድረሱን ተናግረዋል። ጉዳዩን ጽዮን ግርማ ተከታትላ የሚከተለውን ዘገባ ይዛለች።
በኢትዮጵያ የመንግስት ስልጣኑን ላለፉት 26 ዓመታት የተቆጣጠረው ገዢው ፓርቲ ኢህአዲግ ውስጥ ከቀዳሚዎቹ አመራሮች ውስጥ ተጠቃሹ ሰው ናቸው አቶ በረከት ስምኦን። ገዢው ፓርቲ አንዱ አካል የሆነው የብአዴን አመራርም ነበሩ። የመንግስት ስልጣናቸውን ከለቀቁ በኋላ ደግሞ በሚኒስተር ማዕረግ በኢትዮጵያ የፖሊሲ ጥናት የምርምር ማዕከል የኢንዱስትሪ ዘርፍ መሪ በመሆን ሲሰሩ ነበር። በተጨማሪም ላለፉት 7 ዓመታት በኢትዮጵያ ንግድ ባንክ የቦርድ ሰብሳቢ ሆነው ሰርተዋል። ምንጮቻችን እንደገለጹት አቶ በረከት ስምኦን አከታትለው ከነዚህ የኃላፊነት ቦታዎች ለመልቀቅ ጥያቄ አቀርበዋል። ቀደም ብለው ጥያቄ ያቀረቡት ከንግድ ባንክ የቦርድ ሰብሳቢነታቸው ሲሆን ተከትሎ ደግሞ ለጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ያቀረቡት ጥያቄ ከፖሊሲ ጥናት ምርምር ማዕከል የኢንዱስትሪ ዘርፍ መሪነታቸው ለመነሳት ነው። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ለእርሳቸው መስሪያ ቤት ይህን በተመለከተ የደረሰ ነገር የለም ብለዋል።
እና ቬሪፋይድ የሆነ ትክክለኛ መረጃ በመንግስት በኩል ማስገባታችን የሚገልጽ አልደረሰንም። እንዶ ከየሚዲያ እናንተ እንዳያያችሁ የምናፈስ ወሬ ካልሆነ በስተቀርና እውነት መሆኑን ምንም የደረሰን ነገር የለም።
ለዶክተር ነገሪ ሌንጮ ለኛም ምንጮቻችን ይህን በተመለከተ መረጃ እንደሰጡን በተጨማሪም በሀገር ውስጥና በዓለም አቀፍ መገናኛ ብዙሃን ድረገጾች ላይ ጭምር መዘገቡን አንስቼ ጠይቄያቸው ነበር።
እንግዲህ እኔ አሁን የነገርኩሽ ያለው በእኔ ጋር አልደረሰም። ይሄ ትክክል መሆኑን ምናልባት የሚገባውም ሲሆን በእኛ ጽህፈት ቤት አይደለም። ስራ መልቀቂያም የሚገባው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አይደለም። መረጃዎች ደግሞ መንግስት እንዲነገርለት የሚፈለግ ደግሞ ግልጽ እንዲሆን የሚፈለግ አስፈላጊ የሆኑ መረጃዎች ጊዜውን ጠብቆ የሚሰጥ ነው መሆኑና መረጃው እኛ ጋር ቢደርስ የምንዘብቅበት ምክንያት የለም። ነገር ግን የደረሰው የመንግስት አካል ካለ ደግሞ እነሱ በኩል ካገኛቸው ጥሩ ነው። እኛ ጋር ደግሞ እንደዚህ አይነት ነገር ካለ መረጃው ደርስ ወይ በሚመለከተው አካል ራሱ የሚገለጽ ይሆናል። ይህ ጉዳይ በሚመለከተው ኃላፊ እንዲሆን ማለት ነው።
ያነጋገርናቸው ምንጮች አቶ በረከት በምን ምክንያት የስራ መልቀቂያ እንዳስገቡ አልነገሩንም። አቶ በረከት በገዢው ፓርቲ ውስጥ ቀደምት ከሚባሉት የፖለቲካ መሪነታቸው በተጨማሪ የማስታወቂያና የኮሙኒኬሽን ጉዳዮች ሚኒስትር በመሆን ሰርተዋል። ጉዳዩን በሚመለከት ከጠቅላይ ሚኒስትሩ ጽህፈት ቤትና ከአቶ በረከት ስምኦን ለማጣራት ያደረግነው ሙከራ ስልካቸው ባለመነሳቱ አልተሳካልንም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። በእስር ላይ የሚገኙት የተቃዋሚ ፓርቲ መሪ ዶክተር መረራ ጉዲና ላይ የሚመሰከሩ የአቃቤ ሕግ ምስክሮች ስም ዝርዝር ለተከሳሽ እንዳይደርስ የፌዴሬሽን ምክር ቤት ወሰነ። ዶክተር መረራ ከታሰሩበት ከ11 ወራት በኋላ ዛሬ ለፌዴራሉ ከፍተኛ ፍርድ ቤት የእምነት ክህደት ቃላቸውን ሰጥተዋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ይዟል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ዛሬ ረፋዱ ላይ እንደተሰየመ ስራውን የጀመረው በነ ዶክተር መረራ መዝገብ ላይ ነበረ። መዝገቡ ለዛሬ ተቀጠረውም አቃቤ ሕግ በተከሳሽ ዶክተር መረራ ጉዲና ላይ ያቀረባቸው ምስክሮች ማንነት ለተከሳሽ እንዳይገለጽ በሚለው ላይ የፌዴሬሽን ምክር ቤትን ውሳኔ ለመጠበቅ እንደነበረም ፍርድ ቤቱ አስታውቋል። ሲጠበቅ የነበረው ይኸው ውሳኔ ከምክር ቤቱ እንደተላከ የገለጸው ይኸው ፍርድ ቤት ከሳሽ አቃቤ ሕግ በተከሳሽ ላይ የቆጠራቸው ምስክሮች ዝርዝር ለተከሳሽ እንዳይሰጥ የፌዴሬሽን ምክር ቤት ውሳኔ መሆኑን ባጭሩ አስተውቆ የውሳኔውን ግልባጭ ሁለቱም ወገኖች ሊወስዱ እንደሚችሉ ገልጿል። የምስክሮቹ የስም ዝርዝር ለተከሳሽ የማይሰጠው ለምስክሮቹ ደህንነት ሲባል እንደሆነም ፍርድ ቤቱ አስረድቷል። በዚህ መዝገብ ከተዘረዘሩት ተከሳሾች መካከል በአካል ቀርበው የሚከራከሩት የኦሮሞ ፌዴራላዊ ኮንግረስ መሪ ዶክተር መረራ ጉዲና ብቻ ሲሆኑ ከተያዙ ከ11 ወራት በኋላ ለመጀመሪያ ጊዜ ለፍርድ ቤቱ የእምነት ክህደት ቃላቸውን ጥፋተኛ አይደለሁም ሲሉ ሰጥተዋል። አቃቤ ከእርሳቸው ጋር ክስ የመሰረተባቸው ዶክተር ብርሃኑ ነጋ፣ ጀዋር መሐመድ፣ ኢሳት ወይንም የኢትዮጵያ ሳተላይት ቴሌቪዥንና ኦሮሞ ሚዲያ ኔትወርክ ጉዳያቸው በሌሉበት እንደሚታይ ፍርድ ቤቱ አስታውቋል። ከዶክተር መረራ ጉዲና ጠበቆች አንዱ አቶ ወንድሙ ኢብሳ ደንበኛቸው ከዚህ በፊትም ሆነ ዛሬ ለተወሰኑ ደቂቃዎች እጃቸው በሰንሰለት ታስሮ እንደነበረ፣ ይህም ደንበኛቸው ካለባቸው የስኳር ህመም አኳያ ቁስል ሊፈጥር ጠንቁ ከፍተኛ እንደሆነ በመግለጽ ድርጊቱ እንዳይፈጸምባቸው አመልክተዋል። አክለውም ዶክተር መረራን የሚጠይቋቸው ሰዎች ቁጥር በማረሚያ ቤቱ የተወሰነ በመሆኑ ይህ እንዲነሳም ጥያቄ አቅርበዋል። ፍርድ ቤቱም ጥያቄያቸውን በጽሑፍ እንዲያቀርቡ በማዘዝ ውሳኔ እንደሚሰጥበትም ገልጸዋል። የአቃቤ ሕግ ምስክሮችን ለመስማት ለጥቅምት 24 ቀን 2010 ዓ.ም ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በፍትህ ጋዜጣ አዘጋጅነቱ በጻፈው ጽሑፍ ክስ ቀርቦበትና የሶስት ዓመት እስራት ተፈርዶበት በዝዋይ ማረሚያ ቤት በእስር ላይ የነበረው ጋዜጠኛ ተመስገን ደሳለኝ በትናንት በዚህ በሳምንቱ መጨረሻ ከእስር ተለቆ ከቤተሰቦቹ ጋር ተቀላቅሏል። ሶስት ዓመት ቁጥሩ ሲሰላ ቀላል ይመስላል ይላል፣ ለጨለማ ቤት ግን ብዙ ነው ብሏል። የወገብና የጆሮ ህመም አብሮት እንዳለና ዝዋይ ከተማ ውስጥ የሚገኘው ባቱ ሆስፒታል የተሻለ ሕክምና ያስፈልጋል ብሎት እንደነበር ነገር ግን ያንን ለማግኘት እንዳልቻለ ገልጾልናል። ጽዮን ግርማ ከእስር ከተፈታ በኋላ አነጋግረዋለች።
ተመስገን ደሳለኝ እንግዲህ ከሶስት ዓመት እስር በኋላ ተፈተህ ወጥተሃል። እንኳን በሰላም ከቤተሰቦች ጋር ተገናኘ።
እንኳን በሰላም ቆያችሁ።
ተመስገን፣ አርብ ዕለት ትወጣለህ ተብሎ ሲጠበቅ ነበር እና ሶስት ዓመትህ የሚሞላው አርብ ዕለት ነው ተብሎ ስትጠበቅ ነበር። እንዴት ነው? ለምን አርብ አልወጣህም? በምን አይነት አፈታት ወጣ? ሁኔታውን እስቲ ንገረን።
ያው አርብ ዕለት ሶስት ዓመት እንደሚጠበቅ የተቋሙ የሚያውቃል። ሁላችሁም እናንተ ሚዲያ መቼ እንደተፈረደብኝ ስለሚያውቅ የተዘገበ ጉዳይ ነው፣ በሁሉም የሚታወቅ ነበረ። ነገር ግን ያው አልጨረስክም አሉኝ። ሶስት ዓመት ጨርሻለሁኝ ብላቸው፣ አይ ሶስት ዓመት ፍርድ ቤት የፈረደብን የጨረስከው ሌላውን አልጨረስከውም ብለው የማላገጥ መሰት ሆን ሄዱ።
በምን አይነት መልኩ ነው ዛሬ የወጣኸው?
ዛሬም ምንም ማቁ ነገር የለም። ወደ ሶስት ሰዓት ተኩል አካባቢ ጋቀሚና ጨርሳል ውጣ፣ ግን ከሁለት ቀን በፊት ነበር የጨረስኩት ብላቸው፣ አይ መጨረስ አለመጨረስም ፍርድ ቤት ሰው ያለ የሚመስ ነው ዛሬ ወስነን ውጣሉ።
ተመስገን፣ እንግዲህ እስር ቤት በነበረህ ቆይታ ህመም እንደነበረህና ሕክምና ማግኘት እንደማትችል በተደጋጋሚ ሲገለጽ ነበር፣ እኛም ስንዘግበው ነበረ። አሁን የጤና ሁኔታ ምን ይመስላል?
አሁን የወገቤና ጆሮዬ ላይ ከፍተኛ ህመም ይሰማኛል። በተለይ የወገቤ ከዚህ ቀደም ከተማው እዛ ዙያ ከተማ ላይ ያለ ባቱ ሆስፒታል ራጅ ተነስቼ መላቀቅ፣ መንሸራተትና እብጠት ይታያል እና ይሄ አደገኛ ችግር ነው። የተሻለ ሕክምና ማግኘት አለብህ ብለው ነበር። ያው የተሻለ ሕክምና ሳላግኝ ቀርቻለሁ።
እንግዲህ አሁን በቀጣይ መቼም ከወጣህ የተሻለ ሕክምና የምታገኝበት መንገድ ይኖራል ብለን እንገምታለን። ምን ተሰማ መፈታትህ? አሁን ያለ ስሜት ምንድን ነው?
ሶስት ዓመት ምናልባት ጥሩ ትንሽ ሊመስል ይችላል፣ ግን እስር ቤት ውስጥ በተለይ ጨለማ ቤት ውስጥ ስታስቢ በጣም ብዙ ነው እና ከዛ በኋላ ደግሞ እናቴ እድሜዋ የገፋ ነው፣ ከሰባ ዓመት በላይ ሆናለች እና በዚህ ሶስት ዓመት ውስጥ ምንም ነገር ሳይፈጠር ተፈትቼ እሷም በገና ማግኘቱ ከፍ ያለ ደስታ ሰንቶኛል። ከዛ ተረፈ ያለውን ነገር ብዙም የሚገለጽ አይደለም።
በጣም እናመሰግናለን ጋዜጠኛ ተመስገን ደሳለኝ፣ እንኳን ለቤትህ አበቃህ እያለን እንግዲህ እስር ቤት ብዙ ታሪኮች ይኖሩታል እና በቀጣይ ሰፋ ባለ ውይይት በአሜሪካ ድምጽ እንደምናገኝ ተስፋ አደርጋለሁ። ለዛሬው መልካም ቀን።
በጣም አመሰግናለሁ። ነው ዘሪስት
የተመስገንን መፈታት ተከትሎ ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ቡድን ሲፒጄ የአፍሪካ ቀንድ ተመራማሪ አንጀላ ኮንታል በማህበራዊ ገጻቸው የጋዜ ጋዜጠኛ ተመስገንን መፈታት ከገለጹ በኋላ እስክንድር ነጋና ሌሎች በጣም በርካታ ጋዜጠኞች በኢትዮጵያ በእስር ላይ ይገኛሉ። የኢትዮጵያ መንግስት እነርሱንም ከእስር ሊፈታ ይገባዋል ብለዋል።
አሁን ከንጋቱ ከምሽቱ 24 ሰዓት ሆኗል።
ለዜማው ዲጄ ፋትሱን እናመሰግናለን። በያዝነው የጥቅምት ወር በዓለም አቀፍ የጡት ካንሰርና የሚያስከትላቸውን ችግሮች የሚታሰብበት ወር ነው። ይህንኑ ተንተርሶም በዋሽንግተን ዲሲ እና አጎራባች ግዛቶች ሜሪላንድ እና ቨርጂኒያ ኗሪ የሆኑ ቁጥራቸው ከ350 በላይ የሚሆኑ ኢትዮጵያውያን እና ኤርትራውያን የአጭር ርቀት ሩጫና የእግር ጉዞ ከትናንት በስቲያ ቅዳሜ አካሂደዋል። መስታወት አረጋው በስፍራው ተገኝታ ነበር።
አልፋ የጡት ካንሰር ህሙማን መርጃ ድርጅት በየዓመቱ በጥቅምት ወር ይህንን አጭር ርቀት ሩጫና የእግር ጉዞ ሲያዘጋጅ ለአምስተኛ ጊዜ መሆኑ ነው። በዚህ ዓመታዊ ዝግጅት ላይ ከሚሳተፉትና ለጡት ካንሰር ህሙማን ድጋፍ በማድረግ ከሚሰሩ ድርጅቶች የሚሰበሰበው ገንዘብ በኢትዮጵያና በኤርትራ ለሚገኙ የካንሰር ህመምተኞች እርዳታ ይውላል። አቶ ንጉሴ ገብረ ማርያም በቨርጂኒያ ነዋሪ የሆኑ አዛውንት ናቸው። አቅሜ በቻለው ለህሙማኑ ከጎናቸው መሆኔን ለማሳየት ነው የተገኘሁት በማለት ነበር የገለጹልን።
ታላላቅ እህቶቼ ኢትዮጵያ ውስጥ በነበርኩ ጊዜ በብረስት ካንሰር አልፈዋል። ማለት እኔ 16 17 አመት በነበርኩ ጊዜ እና በቤተሰባችን በጣም ኪለር ዲዚዝ መሆኑን እናቃለን። አንድም እነሱ ለማስተዋወስ ነው የምሮጠው፣ ሁለተኛም ጓደኛ ኦርጋናይዝ ያደረገችበት እንትን ስለሆነ እሱንም ሰፖርት ለማድረግ ነው ኤቭሪ ኢየር የምሮጠው።
ምህረት ተስፋዬ በጡት ካንሰር ህመም ለአመታት ህክምናን በመከታተል ከህመሟ ገግማለች። እሷ ያለፈችበትን መረጃን በመስጠት የበኩሏን ጥረት በማድረግ ላይም ትገኛለች።
ጽፌ ላይ ስነካው ትንሽ ያበጠ ነገር ተሰማኝና ዶክተሮች ጋር ሲሄድ ያው አልትራሳውንድን ባዮፕሲን ተደርጎ ብረስት ካንሰር እንዳለኝ እንደዛ ነው ያወቅኩት ማለት ነው። እና በጣም ያስደነግጣል። የምታስቢው ነገር አይደለም። ያንግ ሰው ላይ ብዙ ኤክስፔክት አደረጉትም ፋሚሊ ስትሪም የለንም። መጀመሪያ ትሪትመንት የተደረገው ካንሰሩም ትልቅ ስለነበረ ሰርጀሪ ከመደረጌ በፊት ኪሞቴራፒ ያስፈልጋል ተባልኩት። ወደ 3 ወር የሚሆን ኪሞቴራፒ ያደረኩኝ ማለት ነው። ከዛ ቱመሩ ሽሪንክ ሲያደርግ ሱቴን ሁለቱን ማለት ነው ሰርጀሪ ያደረኩኝ። አንዱ ላይ ነበረ ግን እንደ ፕሪቨንታቲቭ ሜዥር እንዲሆን ደግሞ አንደኛውንም በራሴ ፍላጎት ማለት ነው እሱንም አስወጣሁት። አርቲፊሻል ወዲያው አደረጉልኝ። ሰክሰስፉል ነበረ እግዚአብሔር ይመስገን ትሪትመንት። ከዛ ወዲያ ደግሞ እሱ ካገገምኩኝ በኋላ ከሰርጀሪው ራዲየሽን ትሪትመንት ደግሞ ፎር አባውት 6 ዊክስ የሚሆን ኤቭሪዴይ ራዲየሽን ትሪትመንት አደረኩኝ ማለት ነው። ከዛ ወዲያ የሚወሰድ መድኃኒት አለ ፎር 5 ይርስ እሱን መውሰድ ጀመርኩኝ። እና እንደዛ ነበር ትሪትመንቱ። ያው ብዙ ነው መንገዱ ከባድ ነው፣ ግን ከእግዚአብሔር ጋር ባለሽ እምነት ሰፖርት ግሩፕም ጓደኛም ፋሚሊም በጣም ማተር ያደርጋል። እና ተስፋ ሳትቆርጪ ለምን እኔ እንደዚህ ሆነብኝ ታቲ ወደፊት ስትል ማለት ደግሞ እግዚአብሔርም ያስገዛል።
አንደኛው ቀጥሎ ሁለተኛው አደገኛ እየገባ ነው።
በዘንድሮ በአጭር ርቀት ሩጫና የእግር ጉዞ ላይ ከ350 በላይ የሚሆኑ ኢትዮጵያውያንና ኤርትራውያን ተገኝተው ነበር። በህመሙ ዙሪያ የሰሩ የጤና ባለሙያዎች ምክሮቻቸውን ለግሰዋል።
And this is so important because without access to care, it doesn't matter how good the treatments are if people can't get them in time. So I'm very excited about that.
ቬሮኒካ ሙሴ የአልፋ የጡት ካንሰር መርጃ ድርጅት መስራችና ስራ አስኪያጅ ናት።
ከ350 በላይ ተሳታፊ እንደነበረ ይሄ በጣም ትልቅ ተስፋ ነው ለኛ ለሰርቫይቨሮች። ባለፉት 4 አመት ውስጥ በዚህ ይሄ ነው እንግዲህ ትልቁ የገንዘብ እርዳታ ምናገኝበት እና አላማችን ሞሞግራም ለኢትዮጵያና ለኤርትራ ታማሚዎች ያው ዋናው የአልፋ ደግሞ አላማ በጊዜ በሽታውን ማያዝ ነውና ለመላክ በጣም ትልቅ ጥረት እያደረግን ነው። በጣም ብዙ ጣውረዳለው። ለምሳሌ ኢትዮጵያ ውስጥ አዲስ መሆን አለበት መስፋሪያውና በጣም ውድ ነው። እዚም ካሉ ዶኖሮች ጋር እየተነጋገርን እና ቀጣይ ነው ይሄና ትልቁ ጎላችን ግን ለሁለቱም ሀገሮች ይሄንን ሞሞግራም መስፋሪያ መላክ ነው። ግን ይሄም እየተካሄደ በጎን ሌላውን ግን እዚህ ደሞ ላሉን ሰርቫይ ለዚህ በዚህ በሽታ ለተጠቁት እህቶቻችን ኢንሹራንስ በሜዲካሉን ካቨር ያደርግላቸዋል። ለምግብ ልጆች ላላቸው ለልጅ ጥበቃ የቤት ክራይም ባቅማችን እዚህ ደሞ ላሉት በሽታው ላይ አሁን በአሁን ሰዓት ትሪትመንት ለሚወስዱ ሴቶች ደሞ እንረዳለን። እና ይሄ ሁሌ በየአመቱ የሚካሄድ ይሆንና የተወሰነ አማውንት ግን ዋናው አላማችን ትልቁ አላማችንና ግባችን ግን ይሄን ሞሞግራም ለኢትዮጵያም ለኤርትራ ለመላክ ነው። እና አሁንም በዘንድሮን አሰባስበን በሚቀጥለው አመት ለመላክ ተስፋ እናደርጋለን።
ቬሮኒካ ስለ ጡት ካንሰር በግልጽ እርስ በእርስ መወያየት እንደሚገባ በመጨረሻ ተመክራለች።
ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለውን አላማ ማንም ሴት ልጅ ራሷን መፈተሽ በሱ ነው እዚህ ሀገር ቁጥሩን የቀነሱትና ሐኪም እና የሰውነታችን ለውጥ ሲነግረን ምልክት ነው እና ሄደን ሐኪም ቤት ወይም ደግሞ በዛ ጉዳይ ላሉ ሰዎች ማማከር እና ራስን መፈተሽ ግን ከሁሉም በላይ ሴት ልጅ ጡቷን ራስን መፈተሽ እና ማንኛውም ለውጥ ካለ ወደ ዶክተር ሐኪም ቤት ሄዶ መመርመር በሽታው ሳይገፋ መያዝ ቶሎ እርዳታ ማግኘቱ ይመረጣል። እና ራስን የኛ ህዝብ ደግሞ ራስን ማስተማር በዚህ ጉዳይ ምንድነው እንዴት ነው ራሴ ልጠነቀቀው የምችለው እና ብዙ አይነት ኢንፎርሜሽኖች በተለይ አሁን አለ እሱን እንዲከታተል አደርጋለሁ። ሌላው ደግሞ ኬርጊቨር ደግሞ ታሞ ያ ሰው እንትን ሲል የዛን የሰውን ስሜትና ፍላጎት ማዳመጥ መቻል፣ ምክንያቱም በዛ ሰዓት የዛ ሰው መንገድ በጣም ከባድ ነው እና እሱን መከታተልና አይዞ በርታ እንደሚፈልገው እሱ ትልቁ ለኔ የረዳኝና መዳኔ ትልቁ ምክንያት የሆነው ብዙ ከዛ አይዞሽ በርቺ ሚለውንና ወጥቼ ደግሞ ከህቶቼ ጋር ችግሬን በመወያየት ኢንፎርሜሽን በማግኘትና በዚህ ሂደት ላይ ላሉ ሴቶች ባካችሁ እዚህ ሀገር ላሉት ያው አርሊንግተን አለ ሲልቨር ስፕሪንግ ባለው ኢትዮጵያን ኮሚኒቲ ውስጥ ተሳተፉ፣ መታችሁ አይዟችሁ አብረነን ብቻቸውን እንዳልሆኑ ጤነኛው ደግሞ ራሱን በመፈተሽ እንዲመረምር ራሱን መክራለሁ።
የጡት ካንሰር በአለማችን በብዛት በሴቶች ላይ የሚከሰት ህመም ነው። በጊዜ ህክምናን ካላገኘ ህይወትንም ሊያሳጣ የሚችል ህመም ነው። ለጡት ካንሰር ተጋላጭ የሆኑ ሴቶች ከ50 እስከ 72 እድሜ ክልል ላይ ያሉት እንደሆነ የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከል CDC በጥናቱ አስቀምጧል። ከ40 እስከ 49 የእድሜ ክልል ላይ የሚገኙ ሴቶች ተከታታይ ምርመራ ማድረግ እንደሚኖርባቸው ይመክራል። የጡት ካንሰር ቁጥሩ ጎልቶ አይታይ እንጂ በወንዶች ላይ የሚከሰት ነው።
Congratulations, ladies and gentlemen. You are now finishing the fifth annual Women's 5K Run and Rock event. You are a winner.
እንግዲህ የጋቢና ጉዟችን ተጠናቋል። በፌስቡክ አትቪያ ማሪክ ላይ በትዊተርም እንደዚሁ #ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ኖክ ሰማ ጊዜ ነን። ዝግጅታችንን በቴክኒክ ያቀነባበረልን ሞክቢል ያበሮ ነው። የጋቢናው ዲጄ ፋቱ ጋር በመሆን ጉዟችሁ የሰመረ ይሁን እያልን ሰናበታለን።
መልካም ምሽት። በነገው ጉዞ እንገናኝ። ሙዚቃውን
Shaggy, too, Shaggy, too, Siama, as opposed to Valero Bay. Yeah, I don't know.